ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
We've already seen the impact of our actions on Russia's currency and the ruble.
በሩሲያ ገንዘብና ሩብል ላይ ያሳረፍነው ተጽዕኖ ከወዲሁ እያየነው ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንን ድምጽ ነው የሰማችሁት። በለቱ አቢርስ ዝርዝሩን ይዘናል።
ሶፍናቶ they should go inside.
ፑቲንን ለመቋቋም የሰሜን አትላንቲክ የቃል ኪዳን ጦር ዩክሬን ውስጥ ገብቶ ማገዝ መቻል አለበት።
ሩሲያ በትላንትናው ዕለት ሐሙስ ማለዳ ላይ በዩክሬን ላይ ፈጸመችውን ጥቃት ተቃውሞ አደባባይ ከወጡ አሜሪካውያን ያንዷን ድምጽ ነው የሰማችሁት። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። አርብ የካቲት 18 2014 ዓ.ም ምረት ጤና አስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ አቀናባሪያችን ኤልያስ አስማረ፣ ቴክኒሻኑ ኒኪ ኢቫኖቭ፣ እንዲሁም የተቀሩት ባልደረቦቻችን የዌብና ማህበራዊ ዝግጅቶች አቀናባሪያችን አበባየሁ ገበያው፣ የምስልና ድምጽ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናቸው። እስከ ምሽቱ 4 ሰዓት ድረስ ከልዩ ልዩ ዝግጅቶቻችን ጋር አብራችሁን ቆያለን። አሁን በቅድሚያ የሰዓቱን ያለም ዜና።
እንደምን አመሻችሁ አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩክሬንና የሩሲያ ጦሮች በዛሬው ዕለት ከዋና ከተማዋ ኪቭ አቅራቢያ ሲዋጉ ውለዋል። ዛሬ ከማለዳው ጀምሮ ፍንዳታዎች ተሰምተዋል። ሩሲያ ኢላማዎችን በሚሳኤል መደብደቧም ተዘግቧል። ኒውዮርክ ታይምስ የእሳት ፍንጥርጣሪዎች በኪቭ ሰማይ ላይ ሲወርዱ የሚያሳይ የተረጋገጠ ቪዲዮ እንዳለው ዘግቧል። ቪዲዮው ከፍንዳታው በፊት ከምድር ወደ ሰማይ ተወንጫፊ ሁለት ሚሳኤሎች ሲተኮሱ እንደሚያሳይም አክሏል። ከፖላንድ ድንበር አቅራቢያ በምትገኙ በርካታ የውጭ አገራት ኤምባሲዎች በጊዜያዊነት በሚገኙባት በምዕራብ ዩክሬን በምትዋሰነው ሊቪቭ ከተማ የአደጋ ጊዜ ማንቂያዎች እንደተሰሙም ታውቋል። የዩናይትድ ስቴትስ የመከላከያ መስሪያ ቤት ኃላፊ ሎይድ ኦስቲን ትናንት ምሽት ከቤላሩስ የተነሱ የሩሲያ ወታደሮች ከኪቭ 32 ኪሎ ሜትር ላይ መድረሳቸውን አስታውቀዋል። በሰሜን ዩክሬን የሩሲያ ወታደሮች የቼርኖቤል ኒውክሌር የኃይል ጣቢያን በተመሳሳይ ተቆጣጥረዋል። ይህ በመላ አውሮፓ ላይ ጦርነት ማወጅ ነው ብለዋል የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ። ቼርኖቤል ባለም እጅግ አስቃቂ የሚባለው የኒውክሌር ፍንዳታ የተከሰተበት ስፍራ ነው። በአውሮፓውያኑ 1986 ከተከሰተው አደጋ ወዲህ የጣቢያው ዙሪያ የሰው ልጆች መኖሪያ መሆኑ ቀርቷል። ይህ በእንዲህ እንዳለ የጸረ ጦርነት ተቃዋሚዎች ሞስኮና ሴንት ፒተርስበርግን ጨምሮ ሩሲያ ውስጥ በተለያዩ ስፍራዎች ሰልፍ ወጥተዋል። ይህን ተከትሎ ቢያንስ 1700 ሰዎች በቁጥጥር ስር እንደዋሉ ባለስልጣናት አስታውቀዋል። በተያያዘ ዜና የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በትናንትናው ዕለት በሩሲያ ላይ ተጨማሪ ማዕቀብ ጥለዋል። የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ወራሪ ብለው የጠሩት ፕሬዚደንቱ ከቡድን ሰባት ሀገራትና ኔቶ ወይንም የሰሜን አትላንቲኩ የጦር ትብብር ሀገራት ተወካዮች ጋር የርቀት ስብሰባ ካደረጉ በኋላ ባሰሙት ንግግር የማዕቀቡን ይዘት አብራርተዋል። አዲሱ ማዕቀብ የሩሲያ ባንኮችን፣ ጫና ፈጣሪ ባለጸጎችን፣ ከፍተኛ ቴክኖሎጂ ዘርፎችና የውጭ ንግድ ላይ ያነጣጠረ መሆኑንም ባይደን ጠቁመዋል። ዩናይትድ ስቴትስ አዲስ ጉዳይ አስፈጻሚ በኢትዮጵያ ሹማለች። አዲሷ ተሿሚ አምባሳደር ትሬሲ አን ጃኮብሰን ይባላሉ። የከፍተኛ ውጭ ጉዳይ አገልግሎት አባል የሆኑት አምባሳደር ጃኮብሰን በኮሶቮ፣ ታጂኪስታንና ቱርክሚኒስታን ሀገራት በአምባሳደርነት አገልግለዋል። ከዚህ በተጨማሪ የዓለም አቀፍ ጉዳዮች ድርጅት የበላይ ምክትል ጸሐፊ፣ የውጭ ጉዳይ መስሪያ ቤቱ የውጭ አገልግሎት ኢንስቲትዩት ምክትል ዳይሬክተርም ሆኖ ሰርተዋል። የዋይት ሀውስ ብሔራዊ የጸጥታ ምክር ቤት ምክትል የበላይ ጸሐፊም ነበሩ። አምባሳደር ትሬሲ አን ጃኮብሰን የስራ ዘመናቸውን ለመጀመር በዛሬው ዕለት አዲስ አበባ ገብተዋል። መረጃውን ያገኘነው በኢትዮጵያ ከሚገኘው የዩናይትድ ስቴትስ ኤምባሲ ነው። በሰሜን ምዕራቡ ካሜሩን ያሉ የተገንጣይ ቡድን አባላት የአንድ አካል ጉዳተኛ ህጻናት ትምህርት ቤትን 10 መምህራን ማገታቸው ተዘግቧል። ሞኪ ኤድዌን ኬንዚላ ከያውንዴ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
በፈረንሳይኛ ተናጋሪ ካሜሩናውያን የተገንጣይ ቡድን አባላት የታገቱት 10 መምህራን ለነፍሳቸው ሲማጸኑ ዋትስአፕን ጨምሮ በተለያዩ የማህበራዊ ሚዲያዎች ላይ በተሰራጨ ቪዲዮ ላይ ታይተዋል። አንድ ወንድና 9 ሴቶች ከሰሜን ምዕራብ ካሜሩናዋ ክፍለ ግዛት ዋና ከተማ ባሜንዳ ከተማ አቅራቢያ የሚገኝ ኖግሃም የተባለ ሰፈር ያለ የአካል ጉዳተኛ ህጻናት ትምህርት ቤት መምህራን መሆናቸውን በቪዲዮ ላይ ተናግረዋል። አጋቾቹ በቪዲዮ ላይ የታዩትን መምህራን በዚህ ሳምንት አፍነው መውሰዳቸውንና ለእገታውም ቡድናቸው ኃላፊነት የሚወስድ መሆኑን የአማጺው ቡድን ቃል አቀባይ የተናገሩትን የካሜሩን ጦር ሰራዊትም ዛሬ አርብ አረጋግጧል። ካፖ ዳንኤል የአምቦዞኒያው አማጺ ቡድን ተዋጊ ሰራዊት ምክትል አዛዥ ናቸው። መንግስት ትምህርት ቤቶችን ባለመዝጋቱ መምህራኑን ለመቅጣት የወሰዱት እርምጃ መሆኑን ነው የተናገሩት።
ወዲህ ለካሽ ሰበሲ
በአምቦዞኒያ ያሉ የአካል ጉዳተኛ ልጆችን ጨምሮ ልጆቻችን የመማር መብታቸው እንዲያገኙ አማራጭ የትምህርት ተቋማት እንዲፈጠሩ ጠየቅን። ነገር ግን እንዲሆን የማንፈቅደው ነገር ቢኖር ያውንዴ ያለው የካሜሩን ማዕከላዊ መንግስት በአምባዞኒያ ግዛት ውስጥ ትምህርት ቤቶችን እንዲያቋቁም ነው። ከማዕከላዊ መንግስት ጋር የሚተባበርም ከከዳተኛ ነው የሚመደበው።
አማጽያኑ አምቦዞኒያ በሚል በሚጠሯቸውና በአብዛኛው ህዝብ ፈረንሳይኛ ተናጋሪ በሆነባቸው የምዕራባዊ ካሜሩን ግዛቶች ነጻ አገር ለመመስረት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓመተ ምህረት አንስቶ ሲዋጉ ቆይተዋል። የመገንጠል ዓላማ ያነገቱት አማጽያን ማዕከላዊ መንግስት ወታደሮቹን ከምዕራባዊ ግዛቶች እንዲያስወጣ ለማስገደድ የመንግስት ትምህርት ቤቶችንና ቢሮዎችን የተደጋጋሚ ጥቃታቸው ኢላማ ያደርጋሉ። የካሜሩን መንግስት የመምህራኑን እገታ አውግዞ የመገንጠል ዓላማ ያነገቱት ቡድኖች በትምህርት ላይ የተንጣጠረ የቅርብ ጊዜ ጥቃት ነው ብሎታል። ሁሉን አቀፍ የሆነው የመንግስት ትምህርት ስርዓት የሁለት ቋንቋዎች ተናጋሪ የአንደኛ ደረጃ ትምህርት ቤቶች መስማት ወይም መናገር የተሳናቸውና እንዲሁም እጆቻቸው የተቆረጡ ህፃናትን ከሌሎች ህፃናት ጋር በአንድነት ያስተምራል። ይበንዲ እንዳለ የካሜሩን የመምህራን ማህበር ፕሬዝዳንት ቫለንታይን ታሜ የመምህራኑን የመታገት ዜና ተከትሎ ህፃናቱ ወደ ትምህርት ቤት መሄድ መፍራታቸውን ተናግረዋል። የመገንጠል ዓላማ ያነገቱት አማጽያን ግጭት ከጀመሩበት ጊዜ አንስቶ እንግሊዘኛ ተናጋሪ ከሆኑት የካሜሩን ግዛቶች ቢያንስ 300 መምህራንን ገድለዋል ወይም አግተዋል ሲሉም ታሜ አክለዋል። ለስድስት ዓመታት በዘለቀው ግጭት የሁለቱም ወገኖች ተዋጊዎች በሰላማዊ ሰዎች ላይ ግፍ ፈጽመዋል ሲሉ የመብት ተሟጋቾች ይከሳሉ። የተባበሩት መንግስታት ድርጅት በበኩሉ ለዓመታት በዘለቀው ውጊያ 3500 ሰዎች ሲገደሉ 700000 ሰዎች ከቀያቸው መፈናቀላቸውንና 750000 ህጻናት ደግሞ የትምህርት ዕድላቸው መቋረጡን አመልክቷል።
ከምዕራብ አገራት ያገኘ የነበረው የገንዘብ ድጋፍ የተቋረጠበት የሱዳን ወታደራዊ መንግስት ከሩሲያ ድጋፍ ለማግኘት እየጣረ መሆኑ ተዘገበ። የሱዳን ጦር አዛዥ መሐመድ ሐምዳን ዳጋለው ሐምዲቲ ሩሲያ ዩክሬንን በወረረችበትና ዓለም አቀፉ ግዛት በበረታበት በትናንትናው ዕለት በሞስኮ በመገኘት በሁለቱ አገራት ግንኙነት ዙሪያ ተነጋግረዋል። ሳመህ ሰልማን የተባሉ የመጣኔ ሀብት ተንታኝ የህንደቲ የሞስኮ ጉብኝት በመጣኔ ሀብት ቀውስ ውስጥ ከመተገኘው ሱዳን ወቅታዊ ሁኔታ አንጻር መታየት አለበት ባይ ናቸው። ዩናይትድ ስቴትስና የምዕራቡ አገራት ይሰጡት የነበረውን የገንዘብ ድጋፍ ካቋረጡና የሱዳንን ብድር ለመሰረዝ ያስተላለፉትን ውሳኔ ከሰረዙ ወዲህ የሱዳን መጣኔ ሀብታዊ ይዞታ በእጅጉ ተዳክሟል። የአገሪቱ መገበያያ ገንዘብ ከዶላር ጋር ያለው ንጽጽር እየሰፋ በመጣበት በአሁኑ ሰዓት በአገሪቱ ውስጥ ያለው የሸቀጦች ውድነት መጠንም በዓለም ከቀዳሚዎቹ መካከል ሆኗል። ዩናይትድ ስቴትስ ጀነራል ሐምዲቲንና ጀነራል አብደል ፈታህ አልቡርሃንን በመሰሉ የጦር አመራሮች ላይ ድንገተኛ ማዕቀቦችን ከጣለች በሚል ሱዳን የሩሲያን ድጋፍ ለማግኘት እየጣረች ሊሆን እንደሚችልም ሰልማን ጠቁመዋል። ካሜሮን ሃድሰን የተባሉ አትላንቲክ ካውንስል በተባለው ተጽዕኖ ፈጣሪ ተቋም ውስጥ የሚሰሩ የአፍሪካ ጉዳዮች ተንታኝ በበኩላቸው የአሁኑ የሱዳንና የሩሲያ ግንኙነት ከኢኮኖሚ ፍላጎት በዘለለ የስትራቴጂ ሽግሽግ ማሳያ ሊሆን እንደሚችልም ጠቁመዋል። ዓለም አቀፉ የወንጀል ፍርድ ቤት አቃቤ ሕግ ካሪም ካህን ሩሲያ ዩክሬንን መውረሯ እንዳሳሰባቸው ገልጸው በሀገሪቱ ውስጥ የሚፈጠሩ የጦር ወንጀሎችን ፍርድ ቤቱ ሊመረምር እንደሚችል አስታውቀዋል። በዩክሬን ውስጥና ውጭ እየተፈጠረ ያለውን ሁሉ ነገር እየጨመረ በመጣ ስጋትና አንክሮ እየተከታተሉት መሆኑን ያሳወቁት አቃቤ ሕጉ የባላንጣነት ድርጊቶችን የሚፈጽሙ ሁሉንም አካላት በዩክሬን ውስጥ የተፈጠረ ዘር ማጥፋት፣ በሰብአዊነት ላይ የተቃጣ ወንጀል ወይንም የጦር ወንጀለኝነትን የመመርመር ስልጣኑን መስሪያ ቤቴ ሊተገብር እንደሚችል ታውሳችሁ እወዳለሁ ብለዋል። ሩሲያ በአውሮፓውያኑ 2014 ዓ.ም ክሪሚያን ከግዛቷ በኃይል ከቀላቀለቻት በአፍቃሪ ሩሲያና የዩክሬን መንግስት ኃይሎች መካከል ተከታታይ ውጊያ ከተደረገ በኋላ ዓለም አቀፉ የወንጀል ፍርድ ቤት በግዛቷ ላይ የሚፈጸሙ በሰብአዊነት ላይ የተቃጡ ወንጀሎችን በተመለከተ ስልጣን እንዲኖረው ዩክሬን ከህዳር 2014 ዓ.ም ጀምሮ ተስማምታለች። በ2020 ዓ.ም በነበረው ውጊያ ወቅት በምስራቅ ዩክሬን የጦር ወንጀሎችና ሌሎች ወንጀሎች መፈጸማቸውን የሚያሳይ ምክንያት እንዳለውም ተቋሙ አስታውቋል። ሩሲያ የዓለም አቀፉ ወንጀል ፍርድ ቤት አባል አይደለችም። ይሁንና ፍርድ ቤቱ የወንጀል ፈጻሚዎች ዜግነት ከየት የሚሆኑ ከየት በዩክሬን ምድር የሚፈጸምን የጦር ወንጀል የመመርመር መብት አለው። ዘገባው የሮይተርስ ነው። የየመን ሁቲ አማጽያን በአሁኑ ሰዓት ስራ ባቆመው የዩናይትድ ስቴትስ ኤምባሲ ውስጥ ይሰሩ የነበሩ አንድ የቀድሞ ባለስልጣንን በቁጥጥር ስር እንደዋሉ ታውቋል። በአማጽያኑ እጅ የሚገኙት የቀድሞ ኤምባሲ ሰራተኞች ቁጥር 11 ደርሷል። እንደ የየመን ባለስልጣናት ቆጠራ ከሆነ ዋና ከተማዋ ሰንዓና የሀገሪቱ አብዛኛ ሰሜናዊ ክፍሎችን የተቆጣጠሩት በኢራን የሚደገፉት የሁቲ አማጽያን የቀድሞውን የኤምባሲው የፕሬስ ባለስልጣን በቁጥጥር ስር ያዋሏቸው ባለፈው ሳምንት እንደሆነ የመብት ተሟጋቹ ጠበቃ አብደል ማጂድ ሳብራና ማንነታቸውን መግለጽ ያልፈለጉ የታሳሪ ቤተሰቦች ተናግረዋል። ባለስልጣኑ በሁቲዎች የደህንነትና ስለላ ተቋም ግቢ ውስጥ እንደሚገኙ እሳቸውም ይሁን ሌሎች ታሳሪዎች ላይ ክስ ተከፍቶ እንደው የሚታወቅ ነገር አለመኖሩን ሳብራ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለአሶሺየትድ ፕሬስ በጻፈው ደብዳቤ በሀገሪቱ ውስጥ ነዋሪ የሆኑ የቀድሞ የኤምባሲ ሰራተኞችን ለማስፈታት ያልተቋረጠ ጥረት እየተደረገ ነው ብሏል። ዋሽንግተን በየመን የሚገኘውን ኤምባሲዋን የዘጋችው ሀገሪቱ በጦርነት መፈረካከስ በጀመረች የአውሮፓውያኑ 2015 ዓ.ም ነበረ። ዘገባው የአሶሺየትድ ፕሬስ ነው። በስተመጨረሻም የኮቪድ-19 ወረርሽኝ ከተከሰተ ወዲህ የኢኮኖሚ ሁኔታዋ እያንሰራራ የሚገኘው ታይላንድ መስቀለኛ መንገድ ላይ ቆማለች። የኢኮኖሚ ሁኔታዋ መሻሻሉን በበጎ የምታየው ሀገር በሀገሪቱ ውስጥ በበሽታ የሚያዙ ሰዎች ቁጥር መጨመር ግን አሳሳቢ መሆኑን ባለሙያዎች ይናገራሉ። በዓለም አቀፍ ቱሪዝም ላይ የተመሰረተችው እስያዊት ሀገር ዘርፉን ለማነቃቃት የተከተቡ ጎብኚዎች ተለይተው የሚቆዩበትን አሰራር አንስታለች። ከዚያ ጊዜ ወዲህ በሺዎች የሚቆጠሩ ጎብኚዎች ወደ ሀገሪቱ ገብተዋል። በዚያው ልክ ደግሞ በኮቪድ-19 የሚያዙ ዜጎች ቁጥርም አሻቅቧል። በዛሬው ዕለት ከፍተኛ የሆነው 24,000 ያለፈ የተያዦች ቁጥር ተመዝግቧል። ባለሙያዎች የተጋላጭነት መጠንን ለመቀነስ ተጨማሪ እርምጃዎች ሊወሰዱ እንደሚገባ መክረዋል። አድማጮች፣ ለዜናው የተያዘው ሰዓት አበቃ። ከቀሪ የአርብ ምሽት ዝግጅቶች ጋር አብራችሁ ቆዩ።
ሀብታሙ ስዩምን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። የካቲት 18 2014 ነው ዕለቱ። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች፣ አሁን በቀጥታ የቀጥታ ስርጭት የምስልና ድምፅ አቀናባሪያችንን ቀደም ብዬ አላስተዋወቅኩም፣ ዜናባ አብዱራህማን ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ 4 ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በዩክሬን ላይ ያለምንም በቂ ምክንያት ተገቢ ያልሆነ ወታደራዊ ጥቃት ፈጽማለች ሲሉ ባወገዟት ሩሲያ ላይ ሌላኛውን ዙር ተጨማሪ ማዕቀብ መጣላቸውን በትላንትናው ዕለት አስታውቀዋል። የአውሮፓ ህብረት መሪዎችም በብራስልስ ትላንትና ባደረጉት ዛሬ አርብም በቀጠለው አስቸኳይ ስብሰባቸው በሩሲያ ላይ መጠነ ሰፊ ያሉትን ማዕቀብ መጣላቸውን ቀጥለዋል። ፓትሲ ዊዳኩስ ዋራ እንዲሁም ሌሎች የዜና ክፍል ባልደረቦቻችን ያጠናቀሯቸውን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው አሰናድቶታል።
የአውሮፓ ህብረት የሩሲያ ባንክ 5 ዘርፎች የፋይናንስ፣ የኃይል፣ የትራንስፖርት ዘርፍና እንዲሁም የውጭ ንግድ ቁጥጥርና የቪዛ ፖሊሲዎች ላይ ማዕቀብ መጣሉን አስታውቋል። የአውሮፓ ህብረት ኮሚሽን አርሱላ ቮን ደር ላየን ይህን ሲያስረዱ እንዲህ ይላሉ።
European Union stands united. This package includes financial sanctions.
ይህ ጥቅል የማዕቀብ ሰነድ በዋነኛነት ሩሲያን ከአብዛኛው የካፒታል ገበያዎች ያወጣታል። አሁን 70% የሚሆኑትን የሩሲያ ባንኮችን ገበያ ኢላማ አድርገናል። በተለይም በመከላከያው ዘርፍ ያሉትን ጨምሮ ቁልፍ የመንግስት ኩባንያዎችንም ይጨምራል። ይህ የሩሲያን የብድር ወጪዎች እንዲጨምሩ፣ የዋጋ ግሽበት እንዲባባስ፣ የሩሲያ ኢንዱስትሪዎችም በሂደት እንዲዳከሙ ያደርጋል።
የአውሮፓ ህብረት የወቅቱ ፕሬዝደንት የፈረንሳይ መሪ ኢማኑኤል ማክሮን ከሩሲያው ፕሬዝደንት ጋር ትናንት ሐሙስ በስልክ መነጋገራቸውን ገልጸዋል።
በዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ጥያቄ መሰረት ከፕሬዝደንት ፑቲን ጋር ግልጽና ቀጥተኛ ንግግር ያደረኩት ወዲያውኑ ነበረ። በመጀመሪያ ደረጃ ጦርነቱን በአስቸኳይ እንዲያቆሙና ከሁሉም በላይ ደግሞ ፕሬዝደንት ዘለንስኪ በጠየቁት መሰረት ከእሳቸው ጋር እንዲነጋገሩ ፑቲንን ለማግባባት ነበረ። ግን ያ ሊሆን አልቻለም። ስለዚህ ይህን ግልጽ መልእክት ከፈረንሳይ ለሩሲያ ፌዴሬሽን አስተላልፌዋለሁ። ከዩክሬን ፕሬዝዳንትም ወደ ፑቲን የተላለፈውን መልእክት አድርሻለሁ። ይሁን እንጂ አሁን እንደምትመለከቱት የሩሲያው ፕሬዝዳንት ጦርነቱን የመረጡ በመሆናቸው ምንም ውጤት አላስገኘም።
የአውሮፓ ህብረት ውሳኔ የወጣው የሩሲያ ወታደሮች ወደ ዩክሬን ዋና ከተማ ኪየቭ እየተቃረቡ መምጣታቸው በተነገረበት ወቅት ነው። ዩናይትድ ስቴትስ እና ሌሎች የአውሮፓ አገራት በተጨማሪ በሞስኮ ላይ የተጣለው ይህ የአውሮፓ ህብረት ማዕቀብ ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የተደረገ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዩክሬን ላይ ያለምንም በቂ ምክንያት ተገቢ ያልሆነ ወታደራዊ ጥቃት ፈጽማለች ባሏት ሩሲያ ላይ ሌላኛውን ዙር ተጨማሪ ማዕቀብ መጣላቸውን አስታውቀዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን በዩክሬን ላይ መጠነ ሰፊ ወረራ ማድረግ መጀመራቸውን ተከትሎ የአየር ጥቃቶች ሲፈጸሙ እግረኛ ወታደሮች ድንበሩን አቋርጠው ሲገቡ በዩክሬን ዋና ከተማ ኪየቭ የአደጋ መስጫ ድምጾች የማስጠንቀቂያ ድምጽ ያሰሙ ነበር። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪም ትላንት አሙስ ዜጎች ትጥቆቻቸውን እንዲያነሱ ጥሪያቸውን አስተላልፈዋል። የዩናይትድ ስቴትስ ፕሬዝደንት ባይደን ከቡድን 7 አገር መሪዎች ጋር በሞስኮ ላይ እንዲጣል በጋራ የተቀናጀው አዲስ ማዕቀብ ውጤት ማሳየቱን ሲናገሩ እንዲህ ብለዋል።
We've already seen the impact of our actions on Russia's currency and the ruble.
በሩሲያ ገንዘብና ሩብል ላይ ያሳረፍነው ተጽኖ ከውዲሁ እያየነው ነው። ዛሬ ማለዳው ላይ በታሪክ ለመጀመሪያ ጊዜ ዝቅተኛ ዋጋ ሳይቷል። ዛሬ የሩሲያ የአክሲዮን ገበያ በእጅጉ የወደቀ ሲሆን የሩሲያ መንግስት የብድር መጠን አሻቅቦ ከ15% በላይ ከፍ ብሏል።
በቅርቡ የወጣው የማዕቀብ ሰነድ በብዙዎቹ የሩሲያ ልሂቃን በ13 የሩሲያ ድርጅቶችን የዕዳና የገቢ ማፍራት እንዲሁም ለሩሲያ ጦር ከዩናይትድ ስቴትስ የሚላከውን የቴክኖሎጂ ግብአቶችና በሩሲያ ዋና ዋና የፋይናንስ ተቋማት ላይ ገደብ የሚጥል ነው። ከውጭ ግንኙነት ምክር ቤት ሃይዲ ክሬቦ ስለ ማዕቀቡ እንዲህ ብለዋል።
The two largest state banks, Sberbank and VTB, those two banks
ሁለቱ ትላልቅ የመንግስት ባንኮች ማለትም Sberbank እና VTB በሩሲያ የፋይናንስ ስርዓት ውስጥ ወሳኞችና ትልቅ ድርሻ የሚጫወቱ ናቸው። ስለዚህ የሀገሪቱን አብዛኛውን የዶላር ልውውጥ የሚያስተናግዱት የነዚህ ሁለት ባንኮች በማዕቀቡ መካተት እጅግ በጣም አስፈላጊ ይመስለኛል።
ማዕቀቡ የክሬምሊን አጋር ከሆነችውና በዩክሬን ላይ ጫና ለማሳደር ከሩሲያ ጦር ጋር ወታደራዊ ልምምድ ያካሄደችው ቤላሩስንም ይጨምራል። ዩናይትድ ስቴትስ እና አጋሮቿ ሞስኮን ስዊፍት ከተባለውና በመላው ዓለም የሚገኙ በሺዎች የሚቆጠሩ ባንኮችን ከሚያገናኘው የባንክ ስርዓት ለማስወገድ ገና አልወሰኑም። ማዕቀቡ በፕሬዝደንት ፑቲን የግል ንብረት ላይም ገና አልተጣለም። ይሁን እንጂ እነሱ አማራጮች አሁንም እንዳሉ መሆናቸው ተመልክቷል። ሮይተርስ እና ኢፖዝ በጋራ ባወጡት የህዝብ አስተያየት መሰብሰቢያ ድምጽ መሰረት 69% የሚሆኑት አሜሪካውያን በሩሲያ ላይ የተጣለውን ማዕቀብ ይደግፋሉ። 62% የሚሆኑት ግን ወደ ዩክሬን ወታደር መላክን አይደግፉም። ፕሬዝደንት ባይደንም ይህን እንደማያደርጉ በተከታታይ ገልጸዋል። ቻትሃም ሃውስ ከተባለው ተቋም በሩሲያ ጉዳይ የተካኑት ኬር ጊልስ እንዲህ ይላሉ።
No matter how unrealistic Western leaders might have thought
ምራዋና ገሩች ከእውነታው ርቀው ዩክሬንን በቀጥተኛ ወታደራዊ ኃይል መከላከል እንደሚቻል የቱንም ያህል ቢያስቡ እንኳ ይሄን ለማድረግ ፈቃደኛ ለመሆናቸው ግን በይፋ መለፈፍ አይኖርባቸውም።
ዩናይትድ ስቴትስ ትናንት አሙስ የኔቶ አጋሮቿን ለማገዝ 7000 የሚሆኑ ወታደሮቿን ወደ ጀርመን ልካለች። ይህ በቅርቡ ወደ ፖላንድና ሩማኒያ ከላከችው በተጨማሪ መሆኑ ተመልክቷል። ይህ በእንዲህ እንዳለ ከ100 በላይ የሚሆኑ የኔቶ ጦር አውሮፕላኖችና ከ150000 በላይ የሚሆኑ ወታደሮች በተጠንቀቅ እንዲጠባበቁ ታዘዋል። የኔቶ መሪዎች ቀጣዩ ርምጃቸው ምን ሊሆን እንደሚችል ለመነጋገር ዛሬ አርብ በድረገጽ እንደሚሰበሰቡ ተመልክቷል።
ክቡራትና ክቡራን ተመልካቾችና አድማጮቻችን የዕለቱን አብይ ርዕስ ነበር የተከታተላችሁት። ደረጀን ለዘገባው አመሰግናለሁ። ተከታዩም ከዚሁ ርዕስ ጋር ያቆየናል። ሩሲያ በዩክሬን ላይ ያደረሰችውን ጥቃት የተቃወሙ አሜሪካውያን ትላንት ሐሙስ ማለዳ ላይ ለተቃውሞ ጎዳና ወጥተዋል። በመላው ዓለም ሰላም እንዲመጣ ተማጽኖ የሚያደርጉና ጦርነት እንዲያቆም የሚጠይቁ ቡድኖችም ተቀላቅለዋቸዋል። እነኚህን ሰልፎች የተቀላቀሉት በተመሳሳይ የቀድሞ የታላቋ ሶቪየት አካል በነበሩ አገሮች ውስጥም ተመሳሳይ ሰልፎችን ያካሄዱ ናቸው። ካሮላይን ፐርቺሺ እና ጃን ስፓየር ያሰናዷቸውን ዘገባዎች ኤደን ገረመው እንደሚከተለው ታቀርበዋለች።
Stop Russia now! Stop Russia now! Stop the war! Stop the war! ሰልፈኞቹ ዝነኛውን የኒውዮርክ ታይምስ ስኩዌር በስሜት ታጅበው ጦርነቱ ይቆም ይያሉ የሩሲያ ታንኮች ወደ ኪየቭ በተጠጉበት ሰዓት እነሱ ደግሞ ወደ ሩሲያ ሉክ ቢሮ ይጓዙ ነበር። ኒውዮርክ እንደ ካታሪና ቬልየቫላሉ
ምንም እንኳን የማስጠንቀቂያ መልእክቶች ቢኖሩ ድንጋጤና ፍርሃቱን የሚገልጹ ምንም አይነት ቃላቶች የሉም።
ባይደን እንዲህ ሲሉ ማዕቀቦችን መጣላቸውን አስታውቀዋል።
Every asset they have in America will be frozen.
በአሜሪካ ያላቸው እያንዳንዱ ሀብት ይታገዳል።
ባይደን ትላንት በሩሲያ ላይ የባንክና የገንዘብ ዝውውርን በተመለከተ ማዕቀብ ጥለዋል። ከዚህ የሩሲያ ወረራ በፊትም ቤላሩስ የሩሲያ ወታደሮች ወደ ሀገሯ ገብተው እንዲንቀሳቀሱ በመፍቀድ ደቡባዊ የጎረቤት ሀገሯ የሆነችው ዩክሬንን ለማጥቃት በር ከፍታለች። ሳሻ ቫልሲየቫ ከቤላሩስ ነው የመጣችው።
I feel so ashamed that my country is supporting this.
ይህን መሰል ጥቃት ለሚፈጽም መንግስት ሀገሬ ድጋፍ በማድረጓ እፍረት ተሰምቶኛል። የሀገሬ ሰዎች ይህን በማድረጋቸውና ዩክሬናውያኖችን በመግደላቸው በጣም አፍሬያለሁ።
የኒውዮርክ ፖሊሶች 1.5 ኪሎ ሜትር ርቀት ያለው መንገድ ለሰልፈኞቹ በመዝጋት ሰልፉ እንዲካሄድ ያደረጉ ሲሆን በጎዳና ላይ የሚንቀሳቀሱ ታክሲ ሹፌሮችም ፑቲንን ከዩክሬን አስወጡት፣ ፑቲን ከጭንቅላቱ ውጪ ስለሆነ ከሩሲያ አስወጡት ሲሉ ድጋፋቸውን በመግለጽ አግዘዋቸዋል። በሌሎች የሀገሪቱ ክፍሎችም ሰልፎች የተካሄዱ ሲሆን በዴንቨር የተሰባሰቡ ሰልፈኞችም ሩሲያ ተጨማሪ ማዕቀቦች ሊጣሉባት ይገባል ብለዋል። ናታሻ ቪቲከን ዩክሬናዊት ናት።
Troops of NATO they should go inside.
ፑቲንን ለመቋቋም የሰሜን አትላንቲክ የቃል ኪዳን ጦር ዩክሬን ውስጥ ገብቶ ማገዝ መቻል አለበት።
ይሁን እንጂ በዚህ አስተያየት የማይስማሙም ደግሞ አሉ። ላይላ ሹክሮቫ ከአዘርባጃን የመጣችው
Military action is not an option in my opinion because
ተደራዊ እርምጃ በእኛ አመለካከት ጥሩ ምርጫ አይደለም፣ ምክንያቱም አንዴ ከተጀመረ ማብቂያ የለውም።
እነዚህ ሰልፎች ታዲያ በአውሮፓ በተመሳሳይ ተቀጣጥለዋል። 400 የሚደርሱ ሰልፈኞች በሞስኮ፣ 100 ሰዎች ደግሞ በሴንት ፒተርስበርግ እንዲሁም ደግሞ ካታሪንበርግን በመሳሰሉ የሩሲያ ከተሞች ሰልፈኞች ለተቃውሞ የወጡ ሲሆን በተለያዩ የአውሮፓ ከተሞችና በአውስትራሊያም ሰልፈኞቹ በጦርነቱ ላይ ተቃውሟቸውን አሳይተዋል። ተቃዋሚዎቹ ሩሲያ በዩክሬን ላይ የፈጸመችው የአየር ጥቃትን በተመለከተ ጦርነት አያሻም የሚሉ ጽሑፎችን አንግበው ታይተዋል። ይሁን እንጂ በሞስኮና በሴንት ፒተርስበርግ ፖሊስ ሰልፈኞችን የበተነ ሲሆን ከ10 በላይ የሚጠጉ ሰዎችንም በሁለቱም ከተሞች አስሯል። ከሞስኮ በምስራቅ አቅጣጫ የ1700 ኪሎ ሜትር ርቀት ላይ የምትገኘው የካታሪንበርግ ከተማ አደባባይ ላይም ጥቂት ሰዎች ተሰባስበው የታዩ ሲሆን ጦርነት አያሻምና ፑቲን ስልጣን ይልቀቅ የሚሉ ጽሑፎችን ይዘው የታዩ ሲሆን ፖሊስ ሊያስራቸው ችሏል። በተመሳሳይ በሃንጋሪ ዋና ከተማ ቡዳፔስትም በሩሲያ ኤምባሲ ፊት ለፊት የተቃውሞ ሰልፍ የተደረገ ሲሆን ጠቅላይ ሚኒስትር ቪክቶር ኦርባን ከሞስኮ ጋር ያላቸውን ግንኙነት እንዲያቋርጡ ሰልፈኞቹ ጥሪ አቅርበዋል። በፖርቹጋል ሊዝበን፣ በሳራጆቮና በአውስትራሊያ ሜልበርንም ከዩክሬናውያን ጋር አብረው መቆማቸውን የሚገልጹና የሩሲያን ድርጊት የሚቃወሙ ተመሳሳይ ሰልፎችም ተካሂደዋል።
ይህን ለዘገባው አመሰግናለሁ። አድማጮች፣ በአነጋጋሪው የሩሲያና ዩክሬን ጉዳይ ላይ የሚያቆየን ዘገባ ነው አሁንም የሚቀጥለው። በዩክሬን ዋና ከተማ ኪየቭ የሚገኙ ተማሪዎች ከፖላንድና ዩክሬን ድንበር አቅራቢያ ወደሚገኙ ከተሞች በማቅናት ላይ መሆናቸውን ተናገሩ። ሌኒ አብሮም የተባለች ተማሪ ትላንት እርሷና ጓደኞቿ በስጋት ለሊቱን ማሳለፋቸውን ዛሬ አውቶቡስ በመፈለግ ላይ እንዳለች ነው ለአሜሪካ ድምጽ የገለጸችው። በተጨማሪም ትላንት ከኪየቭ ተነስቶ ሌቪቭ ወደ ተባለ የፖላንድ ድንበር ከተማ ሲያመራ የአሜሪካ ድምጽ የሶማሊኛ ክፍል ባልደረባ አግኝተው ያነጋገረው ኢትዮጵያዊ ያሉበትን ሁኔታ እጅግ አስጊ ነው ሲል ይገልጸዋል። የሁለቱንም ተማሪዎች አስተያየት በቅደም ተከተል እናሰማችሁ።
ያለነው ዩክሬን ቫግዛን የሚባል ሲቲ ላይ ያለን ሬሽን ማለት ነው። እዛ ነው ያለነው። የአባቶች ስራ ምናልባት ተጋርተን እንኳን ማግኘት የሚችልበት ካለ ወደ ሌቪቭ መሄድ ይችላሉ። ሞክራን እዛ ካርካቪስካ የሚባል ያው እኔ የምኖርበት ካርካቪስካ፣ ሌሎቹ ደግሞ ተማሪ ጓደኞች እነሱም ሌላ ከተማ ነው የሚኖሩ። ሁኔታው ያለንበትም ሲያስፈራን ያስደነግጥ። ከዘለፈ ደግሞ እግዚአብሔር ፈቅዶላቸው ሄዱ። እኔ ፐርሰናል የማውቀው አንድ ይሄዳል አለ ወደ ፖላንድ ባሳንቲንቶ። እኛም ደግሞ ድላችን እየሞከረ ነው። ብቻ ያስፈራን ይመስለምን ያስፈራን። አንተ መስጊድም እንደዚህ ጥቃት ነበር እኛ የተቀመጥነው ያ ግራውንድ ላይ ነበር የተቀመጥነው ያው ቤት መጥያ ተፈራና አፓርትመንት ስለሆነ ወደ ግራውንድ ሌላ የሙት ቤቶች ስላሉ ከዩክሬናን ጋር ተሰብስቤ ነበር እኔ ፐርሰናሊና ጓደኛዬ ማለት ነው እና ጥቃት ሲደርስ ያው አንድ ቅርብ ቦታ ላይ ሲሆን ሌላው መደቃቀል ሲያስፈራን ያለው ነገር እና አሁን ማደር አንፈልግም እንደሚፈጠር አናውቅም ትናንትም ሁለቴ ነው ጥቃት ደረሰው ኪቭ ከተማ ላይ ማለት አሁንም እንደሚፈጠር አናውቅም እና ለዛ ነው ተሯሩጠን ወደ ፖላንድ እንኳን የምንሄድበት መንገድ ካለ እሷም ባይሆን ሌቪቭ አካባቢ እንኳን ካለ ምስ ቢያንስ ሴፍ ነው ወደዛ እንኳን የምንሄዱም አንተፋ ነው እና አንዳንድ የሄዱም አሉ በትንም የገባች ልጅ አለች እግዚአብሔር ይመስገን አንዳንድ ልጆች ሄደዋል ኢትዮጵያ ነች አሁን የቀረ ነው ትንሽ ነን ብዙም አይደለንም አብዛኞቹ አንድ ያስባሉ
ምን ያህል ትሆናላችሁ የቀራችሁት
አሁን እኔና ጓደኛዬ አለች አንድ ሴት አለች ከሷ ጋር ግን ወንድ ሁለቱን ሶስቱን አላቅም ገና አላኛቸው ነው ሌላ ደግሞ በሌላ በኩል የሚያለፈው ሊኖር ሌላ ከተማ ላይ
ሁኔታው በጣም ከባድ ነው ፈጣሪ ብቻ ነው ምን ሊያወጣን የሚችለው ከዚህ ያው መንግስትም ምንም ማንም ምንም ነገር ማድረግ አይችልም ሶ ጸሎት ብቻ ነው ወይ ዱአ በየሃይማኖቱ እሱ ነው ሊደረግ የሚችለው ሌላ ምንም ያው እኔ አሁን ያለሁት ኪቭ ነው ያው እየጠበኩ ነው እኔም መኪና ያው ሊገኝ አልቻለም ግን ብዙ ኢትዮጵያኖች ወጥተዋል ተማሪዎች ወጥተዋል እዚህ የሚኖሩ ደግሞ የቆዩ ኢትዮጵያኖች ምናምን ያው በየቤታቸው የሚሆነውን ነገር እየጠበቁ ነው ያው ግን በጣም ከባድ ነው ሁኔታው በጣም አስፈሪ ነው አሁን እየሄድኩ ያለሁት ወደ ሌቪቭ ወደሚባል ወደ ቦርደር ነው ያው የፖላንድ ቦርደር ነው ወደዛ ነው እየሄድኩ ያለሁት አሁን ብቻዬን ያለሁት አሁን ብቻዬን ያለሁት ግን ያው ተበታትነዋል ብዙ ኢትዮጵያኖች ተበታትነዋል እዚህ ላይ ሶማሌዎቹ አንድ ላይ ነው አብረው የሚሄዱት የሆነም ነገር ሲሆን ሶማሌዎቹ አንድ ላይ ናቸው ግን ያው ኢትዮጵያኖች ሁሉም ባገኘው አጋጣሚ ሁሉም ራሱን ለማትረፍ እየሞከረ ነው እዚህም ያሉ አሉ የወጡም አሉ ያው ሁሉም ጋር የሁሉም ኮንታክት የለኝም ግን ያው አንዳንዶቹ ይደውላሉ ያው በተለያየ አጋጣሚ ወጥተዋል ብዙዎች ማንንም ሰው ነው ማንንም የኤምባሲ አካልም ማንንም ሰው ኮንታክት ያደረገን አካል የለም ያው ኮንታክት ያደረጉን በዚህ ሰዓት ምንም ሊያደርጉ አይችሉም
እንግዲህ ቀደም ብሎ እንደተከታተላችሁት ነው የተማሪዎቹና የአካባቢው ሁኔታ የሚመለከተው በሌላ በኩል ዩክሬን ውስጥ ያሉ የኢትዮጵያ ኤምባሲ አለመኖሩን ጀርመን የሚገኘው የኢትዮጵያ ኤምባሲ በዩክሬን ለሚኖሩ ኢትዮጵያውያን የፖላንድ ድንበርን አቋርጦ እንዲገቡ ጥሪ ማቅረቡ ተሰምቷል። በጀርመን የኢትዮጵያ ኤምባሲ በፌስቡክ ገጹ ላይ ዛሬ ባሰፈረው ጽሑፍ በሩሲያና በዩክሬን መካከል በተፈጠረው ጦርነት ሳቢያ ኢትዮጵያውያን ችግር እንዳይገጥማቸው ኤምባሲው ክትትል እያደረገ መሆኑንም አመልክቷል። ወደ ፖላንድ ድንበር አቋርጣችሁ በመግባት መግባት እንድትችሉ ከፖላንድ የውጭ ጉዳይ ሚኒስቴር ጋር በመነጋገር እንዲሁም በመጻጻፍ ኢትዮጵያውያን ወደ ፖላንድ ድንበር አቋርጠው እንዲገቡ ማስፈቀድ የተቻለ በመሆኑ በተቻለ ፍጥነትም በዩክሬን የምትኖሩ ወደ ድንበር ጉዞ በማድረግ ላይ የምትገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ተማሪዎች ወደ ፖላንድ ግዛት በመግባት በተቻለ ፍጥነት ወደ ኢትዮጵያ እንድትጓዙ ባደራ ጭምር እናሳስባለን ብለዋል። አድማጮች የተከታተላችሁት ዩክሬንና ሩሲያን የሚመለከቱ ትኩረት ያደረጉ ዘገባዎችን ነበር። አሁን ወደ ኢትዮጵያ የሚመለሰን ዘገባንም ወስዳችሁ በአፋር ክልል እየተካሄደ ባለው ጦርነት ሳቢያ የፍትህ ስርዓቱ ላይ ጉዳት ደርሷል ሲሉ የክልሉ ጠቅላይ ፍርድ ቤት ባለስልጣናት አስታውቀዋል። የጠቅላይ ፍርድ ቤቱ ፕሬዝዳንት ሙሳ አብዱላሂ እንደ አዲስ ባገረሸው ጦርነት ሳቢያ ሁለት ዳኞች ተገድለዋል፣ ሰነዶችና መዛግብት ወድመዋል፣ የጠፉም አሉ ይላሉ። ለዚህም ህወሓትን ተጠያቂ አድርገዋል። ስለ ሰነዶች መጓደልና የፍትህ ሂደቱን የሚመለከቱ መዛግብት መጥፋታቸውን በተመለከተ ከህወሓት በኩል እስካሁን የተሰጠ ምላሽ የለም። በሌላ በኩል የአፋር ሰብአዊ መብቶች ድርጅት በአፋር ክልል ደርሷል ያሉትን ጉዳት አስመልክቶ ለዓለም አቀፉ ማህበረሰብ እያሳወቅን ነው ብሏል። መስፍን አራጊን ያጠናቀረልን።
የህወሓት ኃይሎች አፋር ክልል ውስጥ እያካሄዱት ባለው ወታደራዊ ጥቃት የሚደርሰው ሰብአዊና ቁሳዊ ጉዳት እየተባባሰ መምጣቱን ከስፍራው የሚደርሱ መረጃዎች ያመለክታሉ። የአፋር ክልል ጠቅላይ ፍርድ ቤት ፕሬዚደንት ሙሳ አብዱላሂ ለአሜሪካ ድምጽ በሰጡት አስተያየት የህወሓት ኃይሎች በቅርቡ በአባአላ በኩል ያደረጉትን ጨምሮ በሶስት ዙሮች አካባቢው ላይ ወታደራዊ ጥቃት መፈጸማቸውን ተናግረዋል። አሁንም ጥቃቱ መቀጠሉን ያስታወሱት ፕሬዚደንቱ በዚህም ምክንያት የፍትህ ስርዓቱ ለተጽዕኖ ተዳርጓል ብለዋል።
ፍርድ ቤቶች ወድመዋል፣
ግብቶች ተጣፍቷል። ይሲ በመሆኑ ምክንያት በፍትህ ስርዓቱ ላይ ከፍተኛ የሆነ ችግር ነው የሚያስከትለው። ምክንያቱም መዝገብ መጣት ማለት የህንጻ ጉዳት ፍርድ ቤቶችን ይሄን ያህል ላይጎዳው ይችላል። ምክንያቱም ችሎትን ዛፍ ስር ብልታካሄደው ይችላል። አንድ ቤት ተከራይተህም ችሎት አቋቁመህ ዳኝነት ልትሰጥ ይችላል። አሁን ትልቅ ጉዳት የደረሰው የመዝገቦች መዘረፍ፣ የመዝገቦች መጥፋትም ሁኔታዎች ተደርጓል። ለምሳሌ ፈንትረሱን ከሐሪረሱ ድረስ ባሉት ቴሌፍ ተቆጣጥሯቸው በነበሩት አካባቢዎች ላይ መዝገቦች ጠፍተዋል። ህንጻዎች፣ ማቴሪያሎች፣ ወንበር አልቀረ፣ ምንም ማቴሪያል እንዳይቀር ነው የተደረገው። እና ይሄ በመሆኑ ያው ከፍተኛ የሆነ ችግር ነው በፍትህ ስርዓቱ ላይ የሚያስከትለው ማለት ነው።
ለሶስተኛ ዙር አካባቢው ላይ የህወሓት ኃይሎች ጥቃት ከመሰንዘራቸው በፊት በወሰዱት ወታደራዊ እርምጃ 18 የፍትህ ተቋማት መውደማቸውን፣ ሰነዶች ተቃጥለውና ተዘርፈው መጥፋታቸውን ዘርዝረዋል።
በአብዓላ በኩል አሁን ሶስተኛ ዙር ግጭት ከመከሰቱ በፊት እኛ ጉዳት የደረሰባቸውም ፍርድ ቤቶች ተዘዋውረን ተመልክተን ነበረ። ያኔ 16 የወረዳ ፍርድ ቤቶችና 2 የዞን ፍርድ ቤቶች ነበሩ ጉዳት የደረሰባቸው። እንግዲህ ከዛ በኋላ ግጭቱ ለሶስተኛ ጊዜ በአፋር ክልል ላይ በመከሰቱ ምክንያት አሁን በቁጥጥሩ ስር ያዋላቸው ፍርድ ቤቶችን ሳይጨምር ማለት ነው። ስለዚህ አሁን ላይ በቲፒኤልኤፍ ቁጥጥር ስር ባሉት ወረዳዎች ላይ የደረሱት ጉዳቶችን ግን ምን ያህል እንደሆነ በሚገባ ማጣራት ስላልቻለን ያሉበትን ሁኔታ እናውቅም።
አጠቃላይ መዝገብ ምን ያህል እንደጠፋ ማወቅ ይቻል ይሆን?
አሁን ላይ አጠቃለን ይሄን ያህል መዝገብ ጠፍቷል፣ ይሄን ያህል መዝገብ ቀርቷል የሚለውን ነገር በእርግጠኝነት ትክክለኛ የሆነ መረጃ እስካሁን በእጃችን ላይ የለም። መዝገቦች መጥፋታቸው ነው እንጂ በቁጥር ደረጃ ቬሪፋይድ የሆነ መረጃዎች እጃችን ላይ ሲደርስ የሚንገልጽ ነው የሚሆነው።
በአብዓላ በኩል እንደ አዲስ ከተቀሰቀሰ አንድ ወር ባለፈው ወታደራዊ ጥቃት ምክንያትም በዳኝነት ስራ ላይ የተሰማሩ 2 ባለሙያዎች ህይወታቸውን እንዳጡ ገልጸዋል።
አንደኛው ዳኛ ባለፈው ፈንቲረሱ አካባቢ ላይ ጋሊኮም አካባቢ በነበረው ግጭት ነው የተገደለው። በዛው አካባቢ ከቤተሰቡ ጋር ሲኖር በነበረበት ቦታ እንደተገደለ ነው የሰመነው ያወቅነው። ዳኛ መሆናቸው በመታወቁ በጥቆማ እንደተገደሉ ማረጋገጥ ችለናል።
ሌላው ዳኛ ደግሞ ከቤተሰባቸው ጋር በረሃሌ ውስጥ ይኖሩ እንደነበር ተገልጿል።
በረሃሌ ላይ እየተካሄደ ባለው ግጭት አሁን በቅርብ ቀን የተገደለ ዳኛ ነው አንደኛው ዳኛ። እሱ ዳኛ ቤተሰቡ ይኖርበት የነበረው እዛው በረሃሌ ከተማ ውስጥ ነው። እዛው በረሃሌ ከተማ ውስጥ ነው ሲኖር የነበረው ዳኛው። ሆን ተብሎ ይገደል፣ በሌላ ሁኔታ ደግሞ በሲቪሊያን ላይ በደረሰው እንደ ማንኛውም ሲቪሊያን መገደሉን እርግጠኛ መሆን አልቻልንም። ግን ከአካባቢው እየደረሰን ያለው መረጃ የሚያመለክተው እንደዛው የመጀመሪያው ዳኛ በተገደለው መንገድ ሆን ተብሎ ተጠይቆ በጥቆማ ነው የተገደለው፣ ዳኛ መሆኑ በመታወቁ ነው የተገደለው የሚሉም አስተያየቶች እየደረሱን ነው። ግለሰቦቹ እንደ ዳኛ ምንም አይነት የጦርነት አስተዋጽኦ ያላቸው አይደለም፣ እንደሚታወቀው የታጠቁ ሰዎች አይደሉም።
ይህ እንዲህ እንዳለ አፋር ክልል ውስጥ በቀጠለው ጦርነት ሰብአዊ ቀውሱ እየተባባሰ መምጣቱን የአፋር የሰብአዊ መብቶች ድርጅት ሊቀመንበር ገአስ አህመድ አስታውቀዋል።
እናቶች ዛፍ ስር የሚወልዱበት፣ ወልደው ልጆቻቸውን ጥለው የሄዱበት፣ በ80ና በ90 እድሜ የሚገኙ ሽማግሌዎች የተገደሉበት ሁኔታ ሁሉ አለ።
በጦርነቱ ምክንያት የደረሱ የሰብአዊ መብት ጥሰቶች፣ የህይወት መጥፋት፣ የአካል ጉዳትና የንብረት ውድመቶችን ሰንዶ ዓለም አቀፉ ማህበረሰብ እንዲያውቀው ለማድረግ እንቅስቃሴዎች መጀመራቸውን ጠቅሰዋል።
ሌላው ደግሞ የዚህ የፈረንሳይ ጋዜጠኞች መጥተው አካባቢውን አይተዋል። ከዛም በኋላ እኔንም ኢንተርቪው አድርገው ነበር። ያሉትን ተጨባጭ ሁኔታዎች እዛው ግንባር ድረስ በመሄድ ማየታቸውም እና ከዛ በኋላ እኛም የሰጠነውን እንትን ሲያዩ በጣም እንዳዘኑና እውነትም የዓለም አቀፉ ማህበረሰብ አስፈላጊ የሆነውን ትኩረት እንዲሰጠው ጥረት እያደረጉ እንዳለ ነው የሚታየኝ። ከዛ በኋላ 2 ሌላ ጋዜጠኞች መጥተዋል። እንደዚሁ እነሱም ደግሞ ያለውን ተጨባጭ ሁኔታ በግልጽ አይተውበት የሄዱበት ሁኔታ ነው ያለው።
በውጭ ሀገራት ትዕይንተ ህዝብ በማካሄድ ጭምር ለአፋር ህዝብ ድምጽ ለመሆን ጥረት መደረጉን ያወሱት አቶ ገአስ ዲፕሎማቶችና የሚመለከታቸው አካላት ጉዳቱን እንዲያውቁት ተደርጓል ብለዋል።
ላስት ዊክ ብራሰልስ ላይ ሰላማዊ ሰልፍ አዘጋጅተናል። የአፋር ህዝብ፣ የአፋር ኮሚኒቲ፣ የኢትዮጵያን ዲያስፖራዎች በጋራ በመሆን በአፋር ላይ እየተደረገ ያለውን ወረራ ለአውሮፓን ፓርላመንትና ለአውሮፓን ኮሚሽን ያሳወቅንበት ሁኔታ ነው ያለው። ሌላ ግን የሰብአዊ መብት ጥሰቶችን በተመለከተ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች እና ሌሎችንም ጨምሮ እያሳሰብን ያለበት ሁኔታ ነው ያለው። ሌላው በቀደም ዕለት 2 አምባሳደሮችን የሚወክሉ የፖለቲካ ዘርፍ ኃላፊዎችን ጭምር መጥተው እዚህ እነሱንም ማነጋገር ችያለሁኝ። የእንግሊዝ አምባሳደር፣ የዩኤስኤድ የአሜሪካን ተጠሪዎችን ባሉበት ያለንን ኮንሰርት እነሱንም ለማሳወቅ ሞክረናል።
የአፋር ብሔራዊ ክልላዊ መንግስት ከ300,000 በላይ ሰዎች በጦርነቱ መፈናቀላቸውን ይፋ ሲያደርግ የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽን ደግሞ አፋር ክልል በረሃሌ ውስጥ በሚገኘው የስደተኞች መጠለያ ካምፕ ውስጥ በደረሰ ጥቃት 5 ሰዎች መገደላቸውንና በሺዎች የሚቆጠሩ ስደተኞች አካባቢውን ለቀው ስለመሰደዳቸው ሪፖርት እንደደረሰው ባለፈው አርብ ባወጣው መግለጫ ማስታወቁ ይታወሳል። አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ በኩል በኩል በቅርቡ ባወጣው መግለጫ ይፋ እንዳደረገው የህልውና ስጋት በሚል የፈረጀውና በአፋር ልዩ ኃይልና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። የቀይ ባህር አፋር ኃይል በበኩሉ ህወሓት ጥቃት የፈጸመው ባልታጠቁና የኤርትራን መንግስት ሸሽተው በመጡ ንጹሃን ላይ ነው ሲል ምላሽ መስጠቱ ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 መቃረቡን ያመለክታል። የሁለተኛውን አጋማሽ የመጀመሪያ ቅንብር ነው የምናሰማችሁ። ወደዚያው ልሰዳችሁ። ሩሲያ በዩክሬን ላይ በፈጸመችው ጥቃት ሳቢያ የተፈጠሩትን ሁኔታዎች አስመልክቶ ከተለያዩ አካባቢዎች አስተያየቶች እየተሰሙ ነው። ኢትዮጵያውያንስ ምን ይላሉ? ይላል ኬኔዲ አባተ ነው ተዘዋውሮ ያጠናቀረው።
በሩሲያና በዩክሬን መካከል ከትናንት ጀምሮ በመካሄድ ላይ ያለው ጦርነት ዓለም አቀፍ መነጋገሪያ አጀንዳ ሆኗል። እኛም በዚህ ጉዳይ ላይ የተለያዩ የአዲስ አበባ ከተማ ነዋሪዎችን አስተያየት አሰባስበናል። አቶ ንጉሴ ኮሪቾ አስተያየታቸውን ከሰጡን የከተማ ነዋሪዎች መካከል ናቸው።
ዓለም አቀፍ ዜናዎች ላይ እንደምንሰማው ሩሲያና ዩክሬን ጠብ ላይ እንዳሉ ነው። ውጊያ ተጀምሯል። ከውጊያው በፊት ግን አንዳንድ ሊያስከትሉ የሚችሉ አንደምታዎች፣ ምን አይነት ዓለም አቀፋዊ ሁኔታው ምን ላይ ደረጃ ይደርሳል የሚለው ነገር እየተማን በማስ ሚዲያም በሶሻል ሚዲያ ላይ ማለት ነው። ያው ዞሮ የዓለም ሂደቱ በሁለት ጎራ የተከፈለ ነው። ሩሲያ ከመጀመሪያው ከቀዝቃዛው ጦርነት በፊትም የነበራት ጎራ አሁንም ያላት ጎራ ስለሚታወቅ፣ ምዕራባውያን ደግሞ ያንን የመጀመሪያውን ሂደት ለማስቀጠል ስለሚፈልጉና ዩክሬንን ወደ ኔቶ ለመቀላቀል ባላቸው አጀንዳ ሩሲያ ደግሞ የዛ ስጋት ስለነበራት ከስጋት አንጻር ከጎራው አንጻር ይህንን የወረራ ጉዳይ ወስዳለች። እንዳይጠጓት ነው ኔቶዎች ምዕራባውያኖች በስመ ኔቶ ሩሲያን ተጠግተው እንዳይከልሉባት የማድረግ ነው።
አሁን ሩሲያ የወሰደችው እርምጃ
እኔ እንደ ግሌ ትክክል ነው ብዬ ግለሰብ ነኝ እንደ ግሌ ሉዓላዊነቷን ድንበሯ ላይ መንደሯ ላይ የመጣውን ጠላት ወይ አስተሳሰብ የመከላከል አቋም አላት። እንደ ሉዓላዊ ሀገር እኔም እኛን ሀገር ኢኮኖሚ ሉዓላዊ ሀገር የሚጎዳ ነው ፖሊሱ ብለህ ካሰብክ ቅድሚያ እርምጃ ትወስዳለህ። ምሳሌ አልሻባብ ወደ ሶማሌ ሲገባ እኛ ጋር አልመጣም። ነገ ሊያመጣው የሚችለው ጣጣ ዳፋ በሀገራችን ላይ ሊያደርስ የሚችለው ነገር ታስቦ ነው መንግስት እርምጃ ወስዶ እዛው እንዲገታ ያደረገው። በዲፕሎማሲ የሚፈቱት ነገር ካለ ተደራድረው ይፈታሉ። ዲፕሎማሲ የማይፈታ ካለ ጠንካራ ጦር ያላቸው ሀገሮች ሉዓላዊነታቸውን በዚህ መልኩ ያስከብራሉ። መብቷ ነው። እኔም እንደ ግለሰብ ትክክል ነች ብዬ ወስዳለሁ።
በቀጣይነት ሊፈጠር ይችላል ያሉትን መላምትም አቶ ንጉሴ አጋርተውናል።
ቀጣይ እርምጃው ውጊያው እየተፋ ሲሄድ ዓለም በሁለት ጎራ የመከፈል አቅጣጫ አለው። እንደ ቻይና አሉ፣ ህንዶች አሉ፣ ሌሎች የምዕራባን ፖሊሲ የማይደግፉ በኢኮኖሚም ሆነ በጦር መሳሪያ ሩሲያ ሊደግፍ የሚችል ሌሎችም ደግሞ እንደሷ ነው የሚደግፉ። ስጋቱ ግን ከከባድነት ሁለቱም ከታጠቁት መሳሪያ አንጻር ከባድ ስለሆነ ኒውክሌር አረር ስላላቸው ማን ምን ላይ ያደርሳል የሚለው አይታወቅም። ያ ዳፋ ደግሞ ወደዛ ከሄደ ለኛም ሊተርፍ ይችላል። ከዓለም ስጋት አንጻር ከደህንነቱም አንጻር ሰፊ የሆነ የሰላም መረጋጋት ከሌለ በኢኮኖሚው ላይም በዓለም ላይ ተጽዕኖ ይፈጥራል። የባህር በሮች እንቅስቃሴ ይገደባሉ፣ የአየር በረራዎች ይገደባሉ። ያ ደግሞ ለኛም ለአፍሪካም ለሌሎች ዓለምም ይተርፋል። ምዕራባኖች የሚጫወቱት ቁማር አለ። ከተቻለ በኢኮኖሚ አዳክመዋት ጦርነቱን መሸከም በማይችልበት ደረጃ እንድትሄድ ያደርጋሉ። ካልቻሉ የጦር ጨዋታ ውስጥ ይሄዳል። ቢቻል እንደ ግለሰብ በሰላማዊ መልኩ ነገሩ ቢቋጭ ጥሩ ነው። ያው ጨዋታው በእጃቸው ነው ያለው የሚለው ሐሳብ አለን። በሰላም ቢጠናቀቅ ደስተኛ ነኝ።
በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ 3ኛ ዲግሪ ተማሪ የሆነው ሀብቱ ደሳለኝ ደግሞ ስለ ጦርነቱ ይህን ይላል።
እኔ አስደንግጦኛል። በ21ኛው ክፍለ ዘመን እንደዚህ አይነት አንድ ሀገር ተነስቶ ሌላውን ሀገር ያጠቃን ተብሎ በማይጠበቅበት ሁኔታ ነው። በተለይ ደግሞ ዲሞክራት ሀገሮችም ተነስተው አይወርም ተብሎ በሚባልበት ወቅት ነው እንግዲህ እንደ ነገር ያየ ነውና በዚህ ደረጃ አንጠብቅም ነበር። ያው ግን ይህም ያሳይ በእኛም ትምህርት ጦርነት አይቀሬ ክስተት እንደሆነ ነው ያረጋገጠልኝ። ከምንም በላይ ደግሞ የሃያላን ሀገራቱ የጂኦፖለቲካ ፍላጎት ምን ያክል እያደገ እንደመጣ ይህ ነገር በጊዜም የማይቀረፍ ከሆነ ፍላጎታቸውን የማይገሩ ከሆነ ከዚህም የበለጠ ችግር ውስጥ ሊከተን እንደሚችል ማሳያ ነው።
የጦርነቱ ምክንያት ምንድን ነው ለሚለው ጥያቄም ወጣቱ የፖለቲካል ሳይንስ የ3ኛ ዲግሪ ተማሪ ሀብቱ ደሳለኝ ይህን ምላሽ ሰጥቶናል።
ምዕራባውያን ከድሮም ጀምሮ እዛ ምስራቅ አውሮፓ ላይ ከፍተኛ የሆነ የጂኦፖለቲካ ፍላጎት አላቸው። ያ የጂኦፖለቲካ ፍላጎታቸው ሀገራቸው ነው ለማድረግ እንደ ተለያየ ስትራቴጂ አላ ያወጣሉ። እንግዲህ አንዱ ስትራቴጂያቸው በዛ አካባቢ ያለውን ፍላጎታቸውን በዘላቂነቱን ለማድረግ ራሽያን እንቅስቃሴ የሩሲያን እንቅስቃሴ መግታት ነው። ዩክሬንንም ጨምሮ የኔቶ አባል በማድረግ የራሽያን እንቅስቃሴ የመግታት ይሄ የቴህራን የቤጂንግ እና የሞስኮን አሊያንስ ዲስራፕት ለማድረግ በፈርዞን መስጠር ይፈልጋሉ በእነኚህ ሀገራት መካከልና የሆነ ያለው እሱ ነው ይመስለኝ። የምዕራባውያን የኮንቴይንመንት ፖሊሲ ያመጣው ጣጣ ነው ብዬ ነው እኔ የምወስደው። ራሽያም በተቃራኒው እነሱ የሚያደርጉትን የኮንቴይንመንት ፖሊሲ በመገንዘብ ራሷን ከእንደዛ አይነት ከበባ ውስጥ ነጻ የማውጣት እንቅስቃሴ ውስጥ ነው ያለችው። ግን ችግሩ ምንድነው? የሃያላኑ ሀገር ሽኩቻ ለዩክሬን ተረፈ ነው።
ስለመፍትሄው ደግሞ ተከታዩን ብሏል።
ፖይንት ዓለምም አሁን ማውገዝ ያለበት እንዳው ራሽያ ለምን ወረርሽ ብቻ ሳይሆን የጂኦፖለቲካ ፍላጎቱን የጂኦፖለቲክሱን ነባራዊ ሁኔታ በመገንዘብ ምዕራባውያንም ራሽያ ላይ የሚያደርጉትን ከበባ እንዲያቆሙ ማውገዝ ያስፈልጋል። ራሽያም ደግሞ የዩክሬንን ሉዓላዊ ሀገርነት መቀበል አለበት። ምናልባትም በዚህ ረገድ የቡዳፔስት ስምምነትን የጣሰችበት ሁኔታ ነው ያለው። እንደምናውቀው ከ1991 በኋላ ዩክሬን ከፍተኛ የሆነ የኒውክሌር ክምችት የነበራት ሀገር ናት። ያን 1994 ላይ በፈረንጆች አቆጣጠር ቡዳፔስት ላይ ራሽያ፣ አሜሪካ፣ ብሪቴን መስሉኛን ተስማምተው ነበረ። ያ ስምምነት ምንድነው? ዩክሬን ይሄ የኒውክሌር ፕላንቴሽኑን ፕሮግራም እንድታቋርጥ የደህንነት ዋስትና እንዲሰጧት ጥያቄ አቀርባ ነበረ በወቅቱ ለሀገራቱ። ራሽያም የዩክሬንን ብሔራዊ ሉዓላዊነት ተቀብላ አክብራ እና አሜሪካም ደግሞ የደህንነቷ ዋስትና ሊሆኗት ቃል ገብተው ነበረ። አሁን ያ ስምምነትም ጭምር ነው የተጣሰው። ለዛ ስምምነት መጣስ ራሽያን ብቻ ተጠያቂ ማድረግ አንችልም እና አሜሪካም ፕሮቮክ እያደረጉ ነው እና ይሄ ፕሮክሲ ዋርም ስለሆነ ሁለቱንም ወገን ከድርጊታቸው እንዲቆጠቡ የማያደርግ ከሆነ የዓለም መንግስትም ይሁን የዓለም አቀፍ ማህበረሰቡ ምናልባት አቅጣጫውን እየቀየረ ሌላ አይነት የቀዝቃዛው ጦርነት እንደገና ሊፈጠር የሚችልበት እድል እንዲኖር ይችላል እና በቀላሉ የሚታይ አይደለም። የምጣኔ ሀብት ቀውስም ሊያስከትል ይችላል። እንደምናውቀው እንግዲህ ራሽያ ከፍተኛ የሆነ የነዳጅ ምርት ያላት ሀገር ናት። ገና ካሁኑ የነዳጅ ዋጋ እየጨመረ የመጣበት ሁኔታ ነው ያለው። እኛን ጨምሮ ብዙ ሀገራት ስንዴ ኢምፖርት የምናደርገው እዛ አካባቢ ነው። ይህም በስንዴ ምርት ላይ ጥርፍም ሊፈጥር ይችላል። በርካታ የሆነ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውስ ያስከትላል።
ሌላው ስለ ጦርነቱ አስተያየቱን የሰጠን የሁለተኛ ዲግሪ የሰላምና ደህንነት ተማሪ የሆነው ወጣት ታዲዮስ ነው።
አሁን እያመጣ የሚያስከትለው ጉዳት ምንድን ነው? ሰላማዊ ዜጎች በጉዳዩ ምንም የማያውቁት እለታዊ ህይወታቸውን የሚመሩ ሰዎች ሰለባ ይሆናሉ በዚህ ምክንያት። ከዛም በተጨማሪ ደግሞ የሚፈጠረው ኢኮኖሚክ ክራይሲስ አለ። አፍተር ኦል እኔ የማምንበት ምንድነው ፖለቲክስ ኢዝ ኦል አባውት ኔጎሺዬሽን። በዛ መሰረት ውይይት ቢደረግ ጠረጴዛ ላይ እንትን ቢሉ ጉዳቱን መቀነስ ይቻላል።
አስተያየት የሰጡን ሶስቱም ግለሰቦች ከሩሲያና ዩክሬን ባለፈ ሌሎች ሀገራት በቀጥታ በጦርነቱ ላይሳተፉ እንደሚችሉ ሐሳባቸውን አጋርተውናል። ይህ ከሆነ ሶስተኛው የዓለም ጦርነት ከመከሰቱም ባለፈ በሁለቱ ጎራዎች መካከል የሚካሄደው ጦርነት በኒውክሌር የሚታጀብ እንደሚሆንና ይህም ለመላው ዓለም ከፍተኛ ስጋት እንደሚሆንም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባትን ለዝግጅቱ አመሰግናለሁ። አድማጮች ቀደም ብሎ የተከታተላችሁት ግለሰቦች ኢትዮጵያ ውስጥ ያሉ ተማሪዎችን ጨምሮ ዩኒቨርሲቲ ተማሪዎች ናቸው። በየግል ለትንታኔ የቀረበ አስተያየታቸው ነበር የተከታተልነው። ታዲያ ባለሙያ ተንታኞችስ ምን ይላሉ? በውጭ ሀገር የሚገኙ ተንታኞችን አነጋግራ ጽዮን ግርማ ካዘጋጀችው ለቅምሻ ተከታዩን ታሰማናለች።
ጀመረው ጦርነትና በራሽያና በምዕራብ ሀገራት መካከል እየጨመረ የመጣው መካረር ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትን አጣብቂኝ ውስጥ ሊከታቸው እንደሚችል የፖለቲካ ተንታኞች ስጋታቸውን ገልጸዋል። ከአሜሪካ ድምጽ ጋር ቆይታ ያደረጉት ዩናይትድ ስቴትስ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ሀገራቱ ገለልተኛ አቋም በመያዝ ጦርነቱ እንዲቆም ግፊት ማድረግ እንዳለባቸው ተናግረዋል።
በተለይ የአፍሪካ ሀገሮች ደካማ ሀገሮች ናቸው እና ለነሱ የሚበጀው ኒውትራል ሆነው መሀል እንትን ገለልተኛ ሆነው ሁለቱን ባንድ ላይ እንዲመጡ ኃይል ለማለት እንዲችሉ ያንን ፈርጥም ያለ እጅና ፈርጥም ያለ ወኔ ማሳየት ያለባቸው መስለኛል ወገንተኛ ከመሆን
በሌላ በኩል አስተያየታቸውን የሰጡን በዋሽንግተን ዲሲ የህግ ባለሙያና የግጭት ተንታኝ የሆኑት አለማየሁ ፈንታ ወልደ ማርያም በራሻና በዩክሬን መካከል የተነሳው ጦርነት በኢትዮጵያ ከአንድ አመት በላይ ሲካሄድ የቆየው ግጭት በዓለም ማህበረሰብ ዘንድ ትኩረት እንዳያገኝ ጥላ ያጠላበት ይችላል ሲሉ ስጋታቸውን ይገልጻሉ።
የአሜሪካ አሁን ያለው አስተዳደር በኢትዮጵያ ግጭት ላይ ሙሉ አትኩሮት ሰጥቶ ሲከታተለው ነበረ። ነገር ግን ከአፍሪካ ቀንድ በተለይ ደግሞ ከኢትዮጵያ ግጭት ይልቅ የአሜሪካ ስትራቴጂክ ኢንተረስት በአውሮፓ ላይ ያተኩራል እና የኢትዮጵያውን ግጭት ጥላ ያጠላበት ይችላል የሚል ስጋት አለኝ።
አቶ አብዱ ሐሺም ሰኢድ ነዋሪነታቸውን በለንደን ያደረጉ ትውልደ ኤርትራዊ የአፍሪካ ጉዳዮች ተንታኝ ናቸው። ጦርነቱ የማይገፋና የሚስፋፋ ከሆነ ኢትዮጵያና ኤርትራን ጨምሮ በቀይ ባህር አካባቢ ያሉ የአፍሪካ ቀንድ ሀገራትን በቀጥታ ተጎጂ ያደርጋቸዋል ሲሉ ሁለተኛውን የዓለም ጦርነት በማስታወስ እያነጻጸሩ አስተያየታቸውን ይሰጣሉ። ፖለቲካዊ አንደምታውና ኢኮኖሚውን በተመለከተም አስተያየት ሰጥተዋል።
በኢኮኖሚ ያን ያህል ተጽዕኖ የሚያሳድር አይመስለኝም። ምክንያቱም የራሻ ስምምነት ከአፍሪካ ቀንድ ሀገሮች ከኢትዮጵያም ከኤርትራም ሞር ወደ ሚሊተሪ ነው የሚሄደው እንጂ ወደ ተራ ንግድ ምናምን አይደለም። ቻይና ምናልባት የተለየ ሁኔታ ሊኖር ይችላል። ቻይና በኢኮኖሚ ለምሳሌ ኢትዮጵያና አፍሪካ ውስጥ ብዙ ኢንቨስትመንት አላት። ኢንፋክት ኢትዮጵያ ውስጥ ከ13 ቢሊዮን ዶላር በላይ የሚሆን ኢንቨስትመንት አላት። ቻይና በአፍሪካ ውስጥ የኢንፍራስትራክቸር ኢንቨስትመንት ታደርጋለች፣ መንገዶች እና የባቡር ሀዲድ መስመሮችን የመዘርጋት እና ሌላ ብዙ ስራዎች አላት። እና የአፍሪካ በአሁኑ ጊዜ ታላቁ የኢኮኖሚ ፓርትነር ሊባል የሚቻለው ምናልባት በሁለተኛ ወይም በሶስተኛ ደረጃ የሚሰለፉ የቻይና ስምምነትና ከቻይና ጋር ያለው ዝምድና ነው። ከራሻ ያን ያህል ያለ አይመስለኝም። ግን ቻይናና ራሻ አንድ ላይ አንድ አላያንስ ከፈጠሩ ኔቶ ያ ምናልባት የኢኮኖሚው ጉዳቱ ወይም ሰልባው ሊያደርስበት የሚችል ሁኔታዎች ሊፈጠሩ ይችላሉ።
አድማጮች፣ በራሻና በዩክሬን መካከል የተነሳው ጦርነት በኢትዮጵያና በአጠቃላይ የአፍሪካ ቀንድ ላይ ሊያመጣ የሚችለው ተጽዕኖ ዙሪያ ከፖለቲካ ተንታኞችና ባለሙያዎች ጋር ያደረግነው ቆይታ ሙሉ ንታኔ በነገው ምሽት ፕሮግራማችን ላይ ይቀርባል። ከወዲሁን ተከታተሉ እንጋብዛለን።
ጽዮንን አመሰግናለሁ ለዝግጅቷ። ለነገ ምሽት ነው እንዳስተዋወቀችው የዓለምን ትኩረት የሳበውና በብርቱም እያሳሰበ ያለውን የዩክሬንን የሩሲያ ወረራ የተመለከተው ቅንብር። ክብራትና ክብራን አድማጮቻችን፣ ታዲያ ወደ ኢትዮጵያ ጉዳይ የሚመልሰን የባለሙያዎች ትንታኔ ነው በተከታይ ያሰናዳ ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በጦርነት ውስጥ ባሳለፈችው ያለፉት 6 ወራት ውስጥ የአገሪቱን ምጣኔ ሀብት እድገቱ ቀጥሏል ብለው መግለጻቸው የሚታወስ ነው። በዚህ ጉዳይ ላይ የምጣኔ ሀብት ባለሙያዎች ምን ይላሉ? ኬኔዲ አባተ የባለሙያዎችን አስተያየት አካቶ ተከታዩን አቀናብሯል።
ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ የካቲት 15 በተካሄደው የህዝብ ተወካዮች ምክር ቤት አስቸኳይ ስብሰባ ላይ ባለፉት 6 ወራት የነበሩ ኢኮኖሚያዊ ለውጦችን በሰፊው ዳስሰዋል። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ማብራሪያ በሰጡበት ወቅት ኢትዮጵያ በግጭቶችና ሌሎች ተፈጥሯዊ ቀውሶች ውስጥ ብታልፍም በተለያዩ የኢኮኖሚ ዘርፎች እድገቶችን ማስመዝገቧን በዝርዝር ገልጸዋል።
ምንም እንኳን ፈተናዎች የበዙ ቢሆንም በገቢና ወጪያችን የታየው ሁኔታ እንዲሁም በኤክስፖርት በኢምፖርት ሰብስቲቱሽን እና ከንግድ ባላንሳችን ላይ ታየው ውጤት ተጨማሪ ስራ እና እርማት የሚጠይቅ ቢሆንም ተስፋ የሚያስቆርጥ አይደለም። ልክ በሌላው መስክ በተገኘው ድል ተስፋ የሚሰጥ እና ይበልጥ ብንሰራ ውጤታማ እንደምንሆን የሚያመላክት በተለይ ገቢ ይታሰብኳል። በውጊያ ጊዜ ገቢ ማሳደግ አይታሰብም። 15% ገቢ ማደጉ በቀላል የሚታይ አይደለም።
በዚሁ የጠቅላይ ሚኒስትሩ ማብራሪያ ዙሪያ አስተያየታቸውን የሰጡን የምጣኔ ሀብት ባለሙያው አቶ ዋሲሁን በላይ ምልከታቸውን እንዲህ ይገልጻሉ።
በመሰረታዊነት
አንድ ሀገር ኢኮኖሚ የትኛውም ሀገር ላይ ያለ ኢኮኖሚ አደገም አነሰም ደግሞ በዛው ባለበት ነው እየሄደ ያለው የሚለው ሀሳብ በጣም ማግኒፋይ የሚደረገው በየትኛው ኢንቫይሮንመንት ላይ ነው የሚለው በጣም መሰረታዊ ሀሳብ ነው። ለምሳሌ የዓለም ኢኮኖሚ ከኮቪድ በኋላ በኮቪድ ወቅትም የአንዳንድ ሀገራቶች ኢኮኖሚ የማገገም ባህሪ ሲያሳይ እንደነበር ተከትሎ ይቀርብ የነበረው በኮቪድ ወቅት ኢኮኖሚው ለማደጉ ይዘን ጊዜ ዜናውን ከባድ የሚያደርገው ምንድን ነው ወይ ለየት የሚያደርገው ምንድን ነው? በኮቪድ ወቅት ዜና አስተካብረታ በጣለበት ማደጉ ነው እኮ አይደለም። በአንድ ከመቶ ምናምን ያደገው ሀገራቶች ናቸው ነበሩ በኮቪድ ወቅት ላይ ፖዘቲቭ ማደጋቸው የሚል ዜና ሲመጣ ነበር። 18% አድርገው አይደለም። ስለዚህ የአንድ ሀገር ኢኮኖሚ ከፍም ዝቅ ሲል በየትኛው ኢንቫይሮመንት በየትኛው ሁኔታ ላይ የሚለው በጣም መሰረታዊ ነው። የሶስት ክልሎችን በቀጥታ የሚነካ ጦርነት የነበረበት ነው። በጣም ረጅም ወራቶች የቆየ ነው። ይህ ኢኮኖሚ ድርቅ ያለበት ኢኮኖሚ ነው። በዚህ ሁኔታዎች ላይ የተወሰኑ ፕሮግረሶችን ይመስለኛል እሳቸው ለመጥቀስ እያሰቡ የነበረው ማለት ነው። እንግዲህ በግሌ ገቢ በጣም በከፍተኛ ሁኔታ ነው እንደሚቀንስ የሚጠብቀው ማለት ነው። ስለዚህ ያቀረቡት ቁጥር ለ3 ቢሊዮን በስድስት ወር ሪል ከተሰበሰበ መጥፎ ምትለው አይደለም።
ጠቅላይ ሚኒስትሩ ባለፉት 6 ወራት ተገኝቷል ያሉትን 171.3 ቢሊዮን ብር እንዲሁም ሌሎች ኢኮኖሚያዊ ወይም የምጣኔ ሀብት ስሌቶችን ያቀረቡበት ንጽጽራዊ መንገድ ላይ ግን ጥያቄ እንዳላቸው የምጣኔ ሀብት ባለሙያው አቶ አሲዩን ያነሳሉ።
አሁን አንድ ገርሞ የሚነሳ ሀሳብ አለ። መቼን ከመቼ ነው ምጣኔ እንዳደረው የሚለው በጣም መሰረታዊ ጉዳይ። ለምሳሌ ባለፈው 6 ወር በጣም የተረጋጋ ነበሩ ኢኮኖሚ በፍጥነት እያደገ የነበረበት ወቅት ነው የሚለው ደግሞ ራሱ ጥያቄ አለ። ምክንያቱም የኛውም 6 ወር ኮቪድ በጣም ሲሪየስ የሆነ ችግር የነበረበት ነው። የጸጥታ ችግሮች ስቲል ያሉበት ነው። ለንጽጽር አመቺ ነው ወይ የሚለው የበግሌ ትንሽ ያስቸግረኛል። አስቸጋሪ ጊዜን ከአስቸጋሪ ጊዜ እያነጻጸርኩ እንደሆነ ነው ብዙ የሚሰማኝ።
ጠቅላይ ሚኒስትር አብይ በማብራሪያቸው ያለፉት 6 ወራት የመንግስት ወጪ ከዚህ ቀደም ከነበረው በከፍተኛ መጠን መጨመሩን ገልጸዋል።
ባለፉት 6 ወራት 297 ቢሊዮን ብር ወጪ ሆኖ ይህ ማለት ባለፈው አመት 6 ወር ካወጣ ነው ወጪ 39% እድገታል።
በጠቅላይ ሚኒስትሩ ሪፖርት መሰረት ኢትዮጵያ በ6 ወራት ውስጥ ያወጣችው ወጪ ከገቢዋ በ125.7 ቢሊዮን ዶላር ከፍ ይላል። የምጣኔ ሀብት ባለሙያው አቶ አሲዩን ታዲያ የወጪውን መጠን አሳሳቢ የሚያደርገው የወጣበት ምክንያት እንደሆነ ያስረዳሉ።
ወጪው በጣም ከፍተኛ ነው። ወጪው የወጣው ደግሞ በመሰረታዊ ለምንድን ነው ለምታስብ ሆነ ምርትና ምርታማነትን ለማሳደግ ነው የሚል አይነት እምነት የለኝም እኔ በግሌ ማለት። ምክንያቱም ጦርነቱን ተያዙ ያሉ ጉዳዮችን ለመመለስ የሰብአዊ ድጋፎችን ለማቅረብ የተደረገ አይነት ወጪ ነው በአብዛኛው ማለት ነው። ወደ ሀገር ውስጥ ማስገባት መጥፎ የምትለው አይደለም። ጥያቄው የሚነሳው ግን 25% ያደገ ከውጭ ማስገባት ትሬንድ ውስጥ ከገባ ምንድን ነው ያስመጣው የሚለው በጣም መሰረታዊ ጉዳይ ነው። ያስመጣው ትራክተር ከሆነ በጣም ጥሩ፣ ያስመጣው ማሽን ከሆነ በጣም ጥሩ፣ ያስመጣው ምርትና ምርታማነት የሚያሳድግ ማዳበሪያ ከሆነ በጣም ጥሩ ነው። ነገር ግን ያመጣው ስንዴ ከሆነ ኮንሳፕሽን ነው ያመጣው ማለት ነው። እንግዲህ የምግብ ቁሶች ናቸው በብዛት ተገዝቶ የመጡት ወደ ሀገር ውስጥ ነው። እንግዲህ ስለማይነገር ነው እንጂ ለሚቴር የሚያስፈልጉ ነገሮች ደግሞ ብዙ ነገሮችን መጥተው ሊሆን እንደሚችል ታስባለህ። እና ይሄ የኢኮኖሚ ሁኔታ ጤነኛ እንዳይሆን ያደርጋል። አሁን ቀጥሎ ያለው ስትራቴጂ ወጪ እየቀነስ ገቢዎችን በተቻለ መጠን በመካከል ያለው ልዩነት እንዲጠብ ተነሳት አለብህ ማለት ነው።
የዋጋ ንረት ዋነኛ ፈተና መሆኑን የገለጹት ጠቅላይ ሚኒስትር አብይ ለዚህም የሰው ቁጥር መጨመርን፣ የፍላጎት መጨመር፣ የአቅርቦት ማነስና ምርቶችን በመያዝ ሰው ሰራሽ እጥረት እንዲኖር ማድረግን በምክንያትነት የጠቀሱ ሲሆን አቶ አሲዩን በላይ ደግሞ በሀገሪቱ ያለውን የፖለቲካ ቀውስና በብድር አቅርቦት በኩል አሉ ያሏቸውን ክፍተቶች በተጨማሪ ምክንያትነት አንስተዋል። በቅርቡ ከቪኦኤ ጋር ቆይታ ያደረጉት የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ደግሞ ስለ ዋጋ ንረቱ ይህን ይላሉ።
አሁን የዋጋ ንረቱ ያለፈው ወር ስታይ 35% ነው። የምግብ 40% ገደማ ነው። ይሄ በጣም ትልቅ ነው። በምንም ሜዥር 4 ነገሮች ችግሮች ያጋጥሙናል ብዬ ነው ያሰብኩት። አንደኛው ያው ይሄ ነገር ተባብሶ ይቀጥላል፣ የዋጋ ንረቱ ነው። ሁለተኛው የምንዛሬ እጥረቱም ተባብሶ ይቀጥላል። ሶስተኛ የፈራረሱ የህዝብ አገልግሎት ተቋማትን እንደገና መልሶ ማቋቋም ብዙ ወጪ ይጠይቃል። አራተኛ ደግሞ ጦርነቱ አላለቀም፣ እንደው ካለቀ በሰላም ካለቀ እንኳን ያንን ደግሞ ወደ ሰላማዊ ህይወት መመለስም ሌላ ወጪ ይጠይቃል። እነዚህ ሁሉ ወጪዎች የዋጋ ንረቱን አባብሰው ነው የሚሄዱት፣ የተለየ አይነት ወጪ አሸፋፈን ካልተጠቀምን።
የዋጋ ንረቱን ለመከላከል ያስችላል ያሉትን መፍትሄም ፕሮፌሰሩ ገልጸዋል።
አንደኛው መሰረታዊ ነገር ብር ማርከት የዋጋ ንረቱ ዋነኛው፣ ምናልባትም ሁለተኛው ከዚህ ከምርት እጥረት ከእርሻ ምርት እጥረት ቀጥሎ ሁለተኛው ምክንያት ብር ማርከስ ነው። ይህንን ከጠቅላይ ሚኒስትር ማነቸው ኃይለ ማርያም ኢቭን ከዛ በፊት ከነበሩት ያጀምሬ እምለው ነገር ነው። ግን መንግስት ይሰማ አታየው እና ለምን ነው የማይሰማው ብለህ ስታስብ አንዱ የሚታየኝ ነገር ምንድን ነው? የፈረንጆቹ እስካሁን እንደዛ ካላረክ ያው እርዳታ አይሰጡ። ምናልባት እሱ መወሪያ ማለለው ይሆናል መንግስትን እያስባለሁ። ሁለተኛ ኤክስፖርታችን ችግሩ በነፃ መበለጸ ገበያ በሚሸጥ ተመመሸጡ ሳይሆን ሌሎች መዋቅራዊ ችግሮች አሉበት። እነዚህ መዋቅራዊ ኤክስፖርት ችግሮች እነዚህ ነው መፍታት ኤክስፖርቱ እንዲያድግ ከውጭ የሚመጡ እቃዎች በሀገር ውስጥ ምርት መተካት።
ጠቅላይ ሚኒስትር አብይ ኢትዮጵያ በጦርነት ውስጥ በነበረችበት ባለፉት 6 ወራት ኢኮኖሚያዊ እድገት መቀጠሉን በተመለከተ የሰጡት ማብራሪያ ካለው የኑሮ ሁኔታ ጋር የተቃረነ እንደሆነ በመግለጽ የተለያዩ አካላት በማህበራዊ ሚዲያዎችና በሌሎችም መንገዶች ስሜታቸውን ሲያጋሩ ይስተዋላል። ለዚህ ምክንያቱ ምን እንደሆነ የጠየቅኳቸው አቶ አሲዩን ተከታዩን ምላሽ ሰጥተዋል።
የማክሮ ኢኮኖሚ ቁጥሮች ብዙ ጊዜ በሰዎች ህይወት ውስጥ የመታየት እድላቸው በጣም ዝቅተኛ ነው። ለምሳሌ ምሰጭ የምግብ ቁሶች 40% ነው የዋጋ ንረት ብለን ብናስብ ምን እየተባለ ነው? በአማካይ በእያንዳንዱ ቁሶች አመቱን በሙሉ በ40% ጨምረዋል እየተባለ ነው። ነገር ግን በ40% ጨምረዋል የሚለው ስሌት የተሰራው ግን 200-300 የምግብ ቁሶች ተወስደው በአካባቢው ያላቸው ክብደት እየተፈላ የመጣ ነው። ነገር ግን አንተ በመሰረታዊነት የምትፈልጋቸው ቁሶች ግን ራሳቸውን ደብል አድርገው ሊሆን ይችላል። ለምሳሌ ጤፍ 100% ጀምሮ ብለው ይችላል። ነገር ግን ዋጋ ንረት እያለ ያለው ምንድነው? 40 ነው። በማክሮ ኢኮኖሚ 1% ኤክስፖርት የጨመረልኝ የምትል ከሆነ በሰዎች ህይወት ላይ ስትመጣ ምግብ ላትመለከት ይችላል። ማህበረሰቡ በዋጋ እየተፈተነ ነው። ምክንያቱም ዋጋዎች በተለያየ ምክንያት እየጨመሩበት ነው። እሱም እየተመለከተ ነው። ሁለተኛ በተለያየ ምክንያት የሰዎች ገቢ እያደገ አይደለም። ሰዎች ህይወታቸውን ያወራሉ። ፕሬሚስትሩ ደግሞ የማክሮ ኢኮኖሚ ቁጥሮችን ያወራሉ። እና ለዚህ ነው ክላሽ ያደረጉ ነገሮችን
የዋጋ ንረትና አጠቃላይ ኢኮኖሚያዊ ችግሮች በቀጣይነት ይበልጥ ሊባባሱ እንደሚችሉ ስጋታቸውን የሚገልጹት የምጣኔ ሀብት ባለሙያው አቶ አሲዩን በላይ ምክር ሀሳባቸውንም አቅርበዋል።
ከዚህም በላይ ዘውርስኪ ሲናሪዮ እንደሚመጣ ይሰማኛል። ኢትዮጵያ ኢኮኖሚ ላይ ምክንያቱም የኢትዮጵያ ኢኮኖሚ ካፒታል ያከማቸ ኢኮኖሚ አይደለም። አርሶ አደሩ እኮ ሰኔ፣ ሐምሌና ነሐሴ እኮ ዘርቶ ቀጥሎ ያሉት ወራቶች ላይ ፍሩ ነው የሚበላው። ስለዚህ ያላከማቸ ኢኮኖሚ ላይ አምራቹን በግጭቶች ነበ ጸጥታ ምክንያቶች ከስርዓት እያስወጣ በቂ ምርት ወደ ፕሮቫይድ ማድረግ ባልቻልክ ቁጥር ምን ይሆናል? ማዕከላዊ ገበያ ላይ የሚቀርቡት መጠናቸው በጣም ዝቅተኛ ሆነ። ዋጋ ንረት ከዚህም በላይ እየጨመረ የሚሄድበት አዝማሚያ እንዳለ ነው በግድ የሚሰማኝ። ስለዚህ ምንድን ነው የመጀመሪያው ጉዳይ? የሰላምና የጸጥታ ጉዳይ መስተካከል አለበት። ስለዚህ የፖለቲካል መረጋጋት ጉዳይ በጣም ሲሪየስ ጉዳይ ነው፣ በጣም አስፈላጊ ነው። ሌላው እንደው አሁን በአንጻራዊ ሰላም ናቸው የሚባሉ ቦታዎች ላይ የምግብ ዋስትና ሁኔታ እንዲስተካከል በጣም ስራዎችን መስራት ያስፈልጋል። ሌላው የመንግስትም ወጪ አሁንም ተጨማሪ ስራዎች ይፈልጋል። ተጨማሪ ገቢዎችን መሰብሰብ ላይ አሁን ተጨማሪ ስራ መስራት አለብን።
ኢትዮጵያ በተራዘመ የእርስ በርስ ጦርነት ውስጥ መቀጠሏ የሚያስከትለው ኢኮኖሚያዊ ጫና ከአቅም በላይ መሆኑን የጠቀሱት ጠቅላይ ሚኒስትር አብይ ሰላምን ለማውረድ የሚያስችሉ እርምጃዎች እየተወሰዱ መሆኑን በተወካዮች ምክር ቤት ማብራሪያቸው መግለጻቸው ይታወሳል። ከህወሓት ጋር ድርድር ሊደረግ እንደሚችልም ፍንጭ መስጠታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች አሁን ማሳሰቢያ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የዘወትር ምሽት ፕሮግራማችንን ነበር ያስተዋወቅናችሁ። አድማጮች ሌላም ማሳሰቢያ አለን። ጋቢና የወጣቶች ዝግጅት።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተተናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ክብራትና ክብራን አድማጮቻችንና ተመልካቾቻችን፣ ለአርብ ምሽት ያዘጋጀነውን የምሽቱን ልዩ ልዩ ዝግጅቶች የተካተቱበት ፕሮግራም እዚህ ላይ አበቃን። ነገ ምሽት ቅዳሜ ታዲያ እንመለሳለን። ከምሽት 3 ሰዓት ላይ ነው ቀጠሯችን። አስተናጋጃችሁ አሉላ ከበደ ከአቀናባሪው ኤልያስ አስማረና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ምሽት እንገናኝ 3 ሰዓት ላይ። በእኔ በኩል ሰላም፣ ደህና አደሩ። Thank you.